ክብር ለአምላካችን ለአባታችን ይሁን። ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላለሁ። እንደምናችሁ?
እግዚአብሔር ይመስገን።
ጌታ ይባረክ። አሜን። ይሄን ጨለማና ቀዝቃዛ አየር ጥሳችሁ ስለመጣችሁ ጌታ ይባርካችሁ።
አሜን።
ወደ እግዚአብሔር ቤት ግምጫጫና አየር ነው ግን ጥሳችሁ መጣችኋል። ጌታ ይመስገን። እግዚአብሔር ደግሞ እንደ አመጣጣችን እንደ ልባችን መሻት እንደ ጥባቆታችን መጠን ይገናኛል። ጌታ ስሙ ይባረክ።
አሜን።
በተደጋግሞ እንደ ተነገረን አባታችን አሜን ከማንም ይልቅ የሚራራልን ከማንም ይልቅ የሚተነቀቀልን ከማንም ይልቅ የሚገባው ነገራችን እግዚአብሔር ስሙ ይባረክ። የውስጣችንን የነፍሳችንን የሚያውቅ ጌታ ስሙ ይባረክ። አሜን ነው። በዚህ እርግጠኞች ናችሁ? እኔ ነፍሴ ተከታተል ነበር በቃ አባታ ተብሎ ሲነገረኝ እዚህ ጋር እግዚአብሔር ስሙ ይባረክ። ልጅ ሲባል በቃ ደስ ይላል። አሜን። ጌታ ስሙ ብሩክ ይሁን። ስለዚህ ደስ ይያለን እርግጠኛ ሆነን በአባታችን ፊት ነው ምንነው። ስሙ ይባረክ። አሜን። ልጆች ሌላ ሰው ጋር ሲውሉ ጸባይ አሳምረው ይውሉና ልኮላጃቸው ሲያይ የሆነ ቅብጠት ነገር ያሳያሉ። ያ የሚያሳየው ምንድነው? በወላጆቻቸው ልዩ ፍቅር እንዳለ ነው የሚያሳዩት። ንትንንሽ ልጆች ማለት ነው። በቃ ጸባይ አሳይ ገዝተው ውለው ልኮላጃቸው ሲያዩ በቃ የሆነ ወይ የተራቡትን ነገር ወይ ደግሞ ለቅሷቸውን የቀኑን ብሶት አምቀው ውለው ልቅቅ ሲያደርጉት ታያላችሁ። ያ የሚያሳየው በወላጅና በልጅ መካከል ያለ የሆነ ተፈጥሯዊ የሆነ ልዩ በቃላት ለመግለጽ የሚያስቸግር የፍቅር ነገር እንዳለ ነው። እግዚአብሔር ስሙ ይባረክ። አምላካችንንም ስናቀው እንደዛ ነው። እግዚአብሔር ስሙ ይባረክ። ሃሌሉያ።
አሜን።
ኢየሱስ ስሙ ይባረክ። እግዚአብሔርን ቃል እንከፋፈላለን። ጌታ ኢየሱስ ክርስቶስ በምድር በአካል በነበረ ጊዜ ሲያገለግል ካገለገለበት አንዱ ባህሪ ምን አይነት ነው? ሰዎችን ጥያቄ በመጠየቅ ነበር የሚያገለግለው። ዝላችሁ አላለ ወዲያውኑ እንዲስላችሁ ብቅ የሚልላችሁ ሐሳብ ሊኖር ይችላል። ዳይብሯችሁ ጥያቄ በመጠየቅ እዚህ ቢኖር ለምሳሌ ጌታ ኢየሱስ ክርስቶስ ብዬ አሰብኩኝ ነቆጭ ብዬ ቢኖር ኖሮ ያቤሎ ዛሬ ለምን መጣህ የሚለው ይመስለኛል። ወዲህ ስፍራ ለምን መጣህ የሚለው ይመስለኛል። ምን አይነት ጥያቄ ነው ልትሉ ትችላላችሁ። ወይም ያቤሎ ምን አይነት ጥያቄ ነው ሊል ይችላል። ልክ የዚህ አይነት ስሜት የሚፈጥር አይነት ጥያቄ እየጠየቀ ጌታ ኢየሱስ ክርስቶስ ያገለግል ነበር። አንዳንዶቹን እናነሳለን፣ ከዛ አንዱ ላይ እናተኩራለን። ከኛ ህይወት ጋር ዛሬ መልእክት ነው በያመንኩትን ማለት ነው። በአንዱ ላይ እናተኩራለን። ግን ለምሳሌ አንዳንዶቹን አስታውሳችኋል። መጽሐፍ ቅዱስ ላይ ለምሳሌ ማርቆስ 10:46-51 ላይ ስትሄዱ ማንን ታገኛላችሁ መሰላችሁ? የጤሜዎስ ልጅ እውሩ በርጤሜዎስ በመንገድ ላይ ቆጭ ብሎ የሚለምን ሰው ነበረ። በኢያሪኮ የሚኖር ሰው ነበረ። በመንገድ ላይ ቆጭ ብሎ የሚለምን ሰው ነው። እውር ነው። በአካባቢው የታወቀ ሰው ነው። ነዋሪዎች ለምደውታል። ሲያልፉ ያዩታል። ያለው ሰው ይሰጠዋል። የሆነ ነገር ሰጥቶት ያልፋል። ግን አንድ ቀን ጌታ ኢየሱስ ክርስቶስ በዛ መንገድ አለፈ። ሲያልፍ የተፈጠረውን ነገር እናንብበው። ቁጥር በሰጠዋችሁ መሰረት 46:51 ከደቀ መዛሙርቱና ከብዙ ህዝብ ጋር ከኢያሪኮ ሲወጣ የጤሜዎስ ልጅ እውሩ በርጤሜዎስ እየለመነ በመንገድ ዳር ተቀምጦ ነበር። የናዝሬቱ ኢየሱስም እንደሆነ በሰማ ጊዜ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ይጮህ ነበር። ብዙዎችም ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። ኢየሱስም ቆመና ጥሩት አለ። እውሩንም አይዞ ተነሳ ይጠራሃል ብለው ጠሩት። እርሱም እየዘለለ ተነሳና ልብሱን ጥሎ ወደ ኢየሱስ መጣ። ኢየሱስም መልሶ ምን አለው? እስቲ አብራችሁ ምን ላደርግልህ
ትወዳለህ?
ጥያቄ ነው አይደል? ጥያቄ ነው። ይሄ ሰው ቁጭ ብሎ ሲለምን የዋለ ሰው ነው። ተገቢ ጥያቄ ነው ብላችሁ ታስባላችሁ? ኢየሱስ ምንድነው የሰው ጥያቄ አይገባውም? ይሄ ሰው ሲለምን ያለው ነገር አይገባውም? ምን ነገር ሰው ላይ ሊፈጠር ይችላል? አለው ምን ላደርግልህ ትወዳለህ አለው። እውሩም መምህር ሆይ አይ ዘንድ አለው። እግዚአብሔር ስሙ ይባረክ። አዎ የዛን ጊዜ እሱ ሳንቲም አይደለም ገንዘብ አይደለም የፈለገው። ይሄ ሰው የተለየ ነው። ከሳንቲም ከገንዘብም ያለፈ የሚሰጥ ነው። ኢየሱስ ስሙ ይባረክ። አይንን የፈጠረ አምላክ ነው። በእሱ እጅ ተፈጥሬ ያለው በእሱ አምሳል ተገኝቻለሁ። እርሱ አይንን መፍጠር ይችላል፣ አይንን መስራት ይችላል ብሎ አመነና እግዚአብሔር ስሙ ይባረክ። ምን ላደርግልህ ትወዳለህ ሲል ከሳንቲም ከገንዘብ አለፈና ምን አለ? ኢየሱስም ይባረክ።
አሜን።
አዎ ጥያቄ ጠይቆ ነው። ግን ካላስተዋለ ገንዘብ ሊል ይችላል። ያው ቀኑን ሙሉ ስለምን ወለ ውዬ ያያየ ምን ሌላ ፈልጋለሁ? ያው ሰው የሚሰጠኝ ስጠኛ ያለን ስጠኛ ሊል ይችላል። ግን አይደለም። አይኑ ባያይም ግን ልበ ብርሃን ስለነበረ ተረዳ። በዛ ስለሱ የሰማው ነገር አለ። የእግዚአብሔር ልጅ ብሎ ገባው። የዳዊት ልጅ ብሎ ገባው። ይሄ አይንን የሰራ እኮ ነው አለ። ኢየሱስም ይባረክ።
አሜን።
እንደዚህ ማስተዋል ስጠን ጌታ ስም ይባረክ። አሜን። አይኑ አይን ግን ውስጡ ያይ ነበር። ውስጡ ያይ ማንን? አይንን የሰራው ነው ያይ። አይን እንደሚሰጠው ገብቶታል። አይዘንዳል። አይንን ክፈቷል። ማንንም እንደዚህ ጠይቆ አያውቅም። እግዚአብሔር ስም ይባረክ።
አሜን።
ዛሬ ግን ጮኸ። ባያዮም ወደዚሁን ወደዚሁን ግን በኢያሪኮ መንገድ ኢየሱስ ይያለፈ እንዳለ ገብቶታል። ኢየሱስ ስሙ ይባረክ። ስለዚህ እዚህ ጋር ይሁን እዚህ ጋር ይሁን አላቀም ግን እዚህ ጋር ሰፈር እንዳለ አውቋል። ይጮሃል። ኢየሱስ ማለት ጠሩት። ከዛ በቃ አይኑ ተከፈተ። ጌታ ይባረክ። እንደዚህ አይነት ታሪክ ተፈጥሯል በመጽሐፍ ቅዱሳችን ላይ። ወንጌል ተቀምጦልናል። አንዱ ሰው ደግሞ ከ38 ዓመት ጀምሮ የታመመ አንድ ሰው ነበር ይላል መጽሐፍ ቅዱስ። ይሄም በጥያቄ ነው ጌታ ኢየሱስ ክርስቶስ ያገኘው። መጽሐፍ ቅዱሳችን ዮሐንስ ወንጌል ምዕራፍ 5 ላይ እናገኘዋለን ከቁጥር 1 እስከ 8። ይሄም ሰው ጌታ ኢየሱስ ክርስቶስ 38 ዓመት ፈውስ እየጠበቀ አልጋ ቁራኛ ሆኖ እየጠበቀ ይያለ። እሱንም ጥያቄ ነው የሚጠይቀው። ስለ ፈውስ ጥያቄ ነው የሚጠይቀው። ላምብበው ሐሳቡ በደንብ እንዲያያዝልን። ከዚህ በኋላ የአይሁድ በዓል ነበረ ከቁጥር 1 እስከ 8 ነው። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበራት። በእነዚህ ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና እውሮች፣ አንካሶችም ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸው ካለበት ደዌ ጤናማ ይሆን ነበር። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበር። ኢየሱስ ይህን ሰው ተኝቶ ባየ ጊዜ እስከ አሁን ብዙ ዘመን እንዲሁ እንደነበረ አውቆ ምን አለው? እስቲ አንድ ላይ መጽሐፍ ያዘ። ምን ልትል ትወዳለህን? ተገቢ ጥያቄ ነው። አግባብ የሆነ ጥያቄ ነው። እና ምንድን ነው መሰራው እዚህ? እና 38 ዓመት እዚህ ጋር አልጋ ላይ ያለሁት ለምንድን ነው ሚላ አይመስላችሁም? እና ምንድን ነው እዚህ ምጠብቅ ያለው ይመስልሃል? ድውዩም እንዲህ ብሎ መለሰ፣ ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም። ነገር ግን እኔ ስመጣ ተንፈቅቄ እንደምንም ብዬ ስመጣ ምን ይፈጠራል አለ ሳለው ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስ ተነሳና አልጋህን ተሸክመ ሂዳለሁ። አዎ ሊድን ይፈልጋል፣ ፈውስን ይፈልጋል። ግን ሰው የለኝም ምንም ያደረገኝ። ልክ እንትኑ ሲናወጥ ቶሎ ተሸክሞ አቅም እኔ ስለለኝ ቶሎ ተሸክሞ ወደዛ ወሰድ አድርጎ ውሃ ውስጥ የሚከተኝ ሰው የለኝም እንጂ እኔማ መዳን እፈልጋለሁ። አዎ ጥያቄው ግን ግርም ያደረግ ይመስላል። ለተጠያቂም በዙሪያ ለአድማጭም እዛ አካባቢ ላለም ሰው ምንድን ነው የሚጠይቀው? ምን ግራ ያጋባ የሚባል ይመስላል። ግን ኢየሱስ የሚጠይቅበት ምክንያት አለው። ኢየሱስም ይባረክ። አንድ ሰው ልጨምርላችሁና ወደ ምንፈልገው ሰው እንሄዳለን። ከመወለዱ ጀምሮ እውር የሆነ ሰው ነበር። ደግሞ ይሄ ዮሐንስ ወንጌል ምዕራፍ 9 ላይ እናገኘዋለን ቁጥር 35 እስከ 38 ላይ። ይህን ሰው ደግሞ ከመወለዱ ጀምሮ እውር ነበረ። እኛ ግን ሐሳባችንን ጥር ምጥር ለማድረግ ቁጥር 35 38 እናነባለን። ኢየሱስም ወደ ውጭ እንዳወጡት ሰማ። ሲያገኘውም አንተ በእግዚአብሔር ልጅ ታምናለህን አለው። ጥያቄ ነው። እርሱም መልሶ ጌታ ሆይ በእርሱ አምን ዘንድ ማን ነው አለ። ኢየሱስም አይተኸዋል፣ ከአንተ ጋርም የሚናገረው እርሱ ነው አለው። እርሱም ጌታ ሆይ አምናለሁ አለ፣ ሰገደለትም ይላል። ይህ ታሪኩን ታስታውሱታላችሁ ብዬ አስባለሁ። ዮሐንስ ወንጌል ምዕራፍ 9 ላይ ከመወለዱ ጀምሮ እውር ነው ይሄ ሰው። ማን ኃጢአት ስለሰራ ነው እውር የሆነው? ለምንድን ነው እውር የሆነው? ገና ከመወለዱ ጀምሮ ክርክር ተፈጥሮ ከዛ በኋላ እርሱ አለ ጌታ ኢየሱስ ክርስቶስ። ጠየቁት ደቀ መዛሙርት በማን ምክንያት ነው እውር የሆነው? ከመወለዱ ጀምሮ ለምንድን ነው እውር የሚሆነው ተብሎ ጠይቆ ይሄ የእግዚአብሔር ክብር እንዲታይበት ነው አለ ጌታ ኢየሱስ ክርስቶስ። የእግዚአብሔር ክብር እንዲታይ የማንም አጣተ የእግዚአብሔር ክብር ሊገለጥ። ከዛ በኋላ ጭቃ እንትና መጣና ቀባው፣ ሂድና ለካህናት አሳያለው፣ ተፈወሰ። በከተማይቱ መነጋገሪያ ሆነ። ይሄ ሰው እዚህ ጋር ሲለምን የነበረው እውሩ አይደለም እንዴ? ነው አይደለም? ነው። አረ እርሱ ራሱ ነው። ክርክር ነው። እርሱ ራሱን እንጠይቀው። ነው። ካህናት ይሄ ሰው የተፈወሰበት የሰንበት ቀን ስለሆነ በካህናት ፊት ክርክር ሆነ። ክርክር፣ ይሄ ሰው ኃጢአተኛ ነው፣ አንተ ነው የፈወሰ በሰንበት ቀን እንደዚህ የሚያደርግ ክርክር። እኔ ኃጢአተኛ እንደሆነ አላውቅም፣ እኔ ግን እውር እንደነበርኩ አይኔን እንደከፈተ ነው የማውቀው ብሎ መሰከረስ። እውር እንደነበርኩ እሱ ግን አይኔን እንደከፈተ ነው የማውቀው። እግዚአብሔር ጻድቃንን ይሰማል እንጂ ኃጢአተኛን አይሰማም አላቸው። እርሱን ተቃወሙት። ከምኩራብ ምን አደረጉት? አስወጡት። ምክንያቱም በኢየሱስ የሚያምን በዛ ጊዜ ከምኩራብ ምን ይደረግ ነበር? ይወጣ ነበር። ወላጆች ተጠሩ። ይሄ ልጃችሁ እውር ነበረ እና አሁን አይኑ በርቶ የበራው እሱ ልጃችሁ ነው ሲባሉ ሲጠየቁ እኛ እናቆ እሱን ጠይቁት ራሱ። ለምን ከምኩራብ መውጣት አይፈልጉም? ልጃቸው የተፈወሰው አዎ ልጃችን ነው እውር ነበረ ኢየሱስ ፈወሰው ማለት አቅም አጥ። ለምን ምኩራብ መቀመጥ ፈለጉ? እውር ልጅ ይዘው ለራሳቸው ክብር ፈለጉ። ከምኩራብ መባረር አልፈለጉም። ከእድር መውጣት አልፈለጉም። በቃ መባረር አልፈለጉም። እነሱ እንደ በሰፈርተኛው መከበር ነው የፈለጉት። ልጃቸው እውር ሆኖ ቢከርምላቸው ነው የሚፈልጉት። እግዚአብሔር ይፈውሰን። አሜን። ይፈውሰን። ጠይቁት እሱ ራሱ እኛ እናቅም አሉ። እኛ ከነገሩ ጽኑ እንዴ? ልጅንም ያክል ሰፈርተኛው ጥሎ ይሄድ እንጂ ምን ቸገረ? የጌታ እጅ ተገልጦልን ሰፈርተኛው ጥሎ ይሄድ በቃ እንቅር አኔ ይበል ሲፈልግ እንዴ? ጌታ መጣ፣ ቤትህን ጎበኘ፣ ጌታን ትውጣልኝ ብለን የሰፈሩ ይሻለኛል ይባላል? ሰፈርተኛው ይሻለኛል ይባላል? አይባልም። ግን ጌታ ኢየሱስ ክርስቶስ መጣና ጠየቀው። ከምኩራብ ሲያስወጡት አንተ በእግዚአብሔር ልጅ ታምናለህን? አለ። ማን ነው እርሱ? አለ። ማን ነው እርሱ? ያ የዳሰሰ ያ የፈወሰ አሁን ደግሞ የሚያናግርህ እርሱ ነው አለ። አምናለሁ ብሎ ምን አለለት? ሰግድለት። እግዚአብሔር ስሙ ይባረክ። እንዴ ፈውሱ ተቀብሎ እግዚአብሔር አምላካችን ስሙ የተባረከ። እሺ፣ የጌታ አምላካችን ስሙ የተባረከ ይሁን። አሁን ወደምንፈልገው ሰው እንሄዳለን። ብዙ ጊዜ ሰዎች የመጨረሻ ጊዜያቸው እንደደረሰ ሲመስላቸው በእርጅና ወይ ደግሞ በህመም አጣጥረው ቃል ለሞት ጥቂት የቀራቸው ሲመስላቸው ምን ያደርጋሉ? ብዙ ጊዜ የቆየ ምስጢር ነው ያሉትን ነገር ይናገራሉ። የደበቁትን ሰዎች በቃ ይችን ምስጢር ይዤ እንዳላልፍ ይሉና ሚስጥሩን ማወቅ ይገባዋል ብለው የሚያስቡትን ሰው ለዛ ሰው ጠርተው ይነግራሉ። ክፉ ይሁን ደግ፣ ጥሩ ይሁን መጥፎ ማለት ነው። እናያለን። ይሄ በትውልድ መካከል በህብረተሰባችን መካከል ወይ ደግሞ አደራ ማለት የሚፈልጉትን ነገር ለሰው አደራ ይላል። አደራ ልጄን፣ አደራ ያንን ነገር፣ እኔ ማለፌ ነው ነው በቃ እንደዚህ አይነት ነገር ሲሉ እናያለን። ወይ ደግሞ መመረቅ የሚፈልጉትን ቤተሰባቸውን ይመርቃሉ። እኔ ያንን አየሁት ባለፈው ኢትዮጵያ ሄጄ። አባቴ አመት በዓሉ ላይ ሁሉ ልጅ ተሰብስቧል። ወንድሜ ከዚህ ከኖርዌይ ሄደዋል፣ እኔ ከዚህ ሄጃለሁ። እዛው ሀገር ውስጥ በተለያየ አዲስ አበባ ያሉት መጡ፣ ደቡብ አካባቢ ያሉ ወንድሞች ነበሩ መጡ፣ እህቶቼ ከሌላ ቦታ መጡ፣ እዛው ተሰበሰቡ። አመት በዓሉ ላይ ሁሉ ልጅ ተገኘ። በቃ ሁሉ ልጅ ተገኘ። አባታችን እግዚአብሔር ይመስገን እድሜ ባለጠጋ ሆኗል። የልጅ ልጅ ልጅ አይቷል። እግዚአብሔር ይመስገን። አሁንም ይኖርልን። አሁንም እንደገና የማየት እድል ይስጠኝ ጌታ እና ግን እሱ ያው እድሜ ጠግብ ያለው አይታወቅም ብሎ ምን ያደርግ ነበር? ይመርቅ ነበር በቃ። እና ደግሞ ይመክር ነበር። ተዋደዱ፣ ተጠያየቁ፣ ዝም አትባባሉ፣ ሰውን አትርሱ፣ አንዳችሁ አንዳችሁን አትርሱ። ይሄ እንግዲህ የመጨረሻ ኢምፖርታንት ብሎ ስለሚያስብ ነው ያንን ነገር የሚያደርገው። ጠቃሚ ነው ብሎ ስለሚያስብ ያንን ነገር ሲናገር አውስት ስሜታችን ሁሉ እየተፈተነ ይውላችንም እንሰማ ነበር። ውስጤ ቀረ እግዚአብሔርን አመሰገንኩ ይሄን እድል ሰጠኝ አልኩኝ። በቃ ጌታ የተመሰገነ ይሁን እና አንድ ሰዎች የሚያደርጉት ይመርቃሉ ይመክራሉ በጨርሻ ላይ ኢምፖርታንት ያሉትን ነገር እነሱ የሚያቆቱን ተተኪው አያውቅም ብለው የሚያስቡትን ነገር ሼር ያደርጋሉ። ይሄውል ታሪክ እንደዚህ ነው ብለው ይነግራሉ ያጫውታሉ። ማውራስ የሚፈልጉትን ነገር ያወርሳሉ ወይ እናዘዛሉ። የተጣላን የሚያስተርቅን ስራ ለመስራት ሲጣጣሩም ይታያሉ። ያገር ሽማግሌ ተብሎ ሲፈልግ ታዩ ይለ ትልቅ ሰው ይተውሉ በቤተ ዘመድም ትልቅ ሰው ይፈልግና የተጣላ ካለ ለማስተረቅ ቁጭ ይላሉ። በቃ እና ሳላርፍችን ቁም ነገር ለስራ ብለው ይላሉ ሰዎች። እግዚአብሔር ስሙ ይባረክ። ቤተሰብ ይሁን በቤተ ዘመድ ወይም በሀገርም ሊሆን ይችላል ማለት ነው። ጌታ ኢየሱስ ካደረገው ነገር አንዱ የወንጌል አደራ ሲሰጥ እና ያለ እንደዚሁም የጌታን ራት ስርዓት አድርገው እንዲፈጽሙ ሲሰጣቸው እና ያለ በመጨረሻ ካደረጋቸው ነገሮች ግን ከዚህ ደግሞ አንደኛው አለፍ ብዬ ልነግራችሁ ስለ አንድ ሰው ነው የምፈልገው። ያም ደግሞ ጴጥሮስን ደግሞ በግሉ ይህን ጠንካራ የሚመስል ጥያቄ ሲጠይቀው ነው የምንመለከተው። ሌሎችን እንደጠየቃቸው በመጨረሻው ሰዓት ከሞት ከተነሳ በኋላ ሶስቴ በተለያየ ሁኔታ ከተገለጠላቸው በኋላ ለደቀ መዛሙርቱ በሶስተኛው ተገልጦ ካደረገው ነገር አንዱ ጴጥሮስን ጥያቄ ጠየቀው። ያለፈውን ነገር አስቦ የራሱን ህይወት ከጌታ ጋር በነበረው አብሮት ከነበሩት ደቀ መዛሙርቱ ጋር የነበረውን ነገሩን አስቦ ስለቀጣዩ ደግሞ በጣም ወሳኝ የሆነ ጥያቄ ነው የጠየቀው። ውስጡን የሚከረክረው አይነት ጥያቄ ነው የጠየቀው። ምን ልላችሁ እንደገባችሁ ይመስለኛል። ጠንካራ ጥያቄ ነው የጠየቀው። ዛሬ የምንመለከተው ሐዋርያው ጴጥሮስ የተጠየቀው ጥያቄ ነው። ዮሐንስ ወንጌል ምዕራፍ 21 ቁጥር 14 19 ዮሐንስ ወንጌል ምዕራፍ 21 ቁጥር 14 19 ኢየሱስም ከሙታን ከተነሳ በኋላ ለደቀ መዛሙርቱ ሲገለጥላቸው ይህ ሶስተኛው ጊዜ ነበር። ምሳ ከበሉ በኋላ ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከእነዚህ ይልቅ ምን ትለኛለህን? ትወደኛለህን? አለው። አሁን ጌታ ሆይ እንድወድ አንተ ታውቃለህ አለው። ገልገሎቼን አሰማራ አለው። ደግሞ ሁለተኛ የዮና ልጅ ስምዖን ሆይ ትወደኛለህን? አለው። አሁን ጌታ ሆይ እንድወድ አንተ ታውቃለህ አለው። ጠቦቶቼን ጠብቅ አለው። ሶስተኛ ጊዜ የዮና ልጅ ስምዖን ሆይ ትወደኛለህን? አለው። ሶስተኛ ትወደኛለህን ስላለው ጴጥሮስ አዘነና ጌታ ሆይ አንተ ሁሉን ታውቃለህ፣ እንድወድህ አንተ ታውቃለህ አለው። ኢየሱስም በጎቼን አሰማራ። እውነት እውነት እልሃለሁ አንተ ጎልማሳ ሳለህ ወገብህን በገዛ ራስህ ታጥቀህ ወደምትወደው ትሄድ ነበር፣ ነገር ግን በሸመገልህ ጊዜ እጆችን ትዘረጋለህ፣ ሌላውም ያስታጥቀሃል፣ ወደማትወደውም ይወስድሃል አለው። በምን አይነት ሞት እግዚአብሔርን ያከብር ዘንድ እንዳለው ሲያመለክት ይህን አለ። ይህንም ብሎ ተከተለኝ አለው። ዮሐንስ ወንጌል ምዕራፍ 21 ቁጥር 14 19 እንዳልኳችሁ ጴጥሮስ ቀድሞ የኖረውን ኑሮ ማለትም ከኢየሱስ ክርስቶስ ጋር 3 ዓመት ተኩል ገደማ ከሌሎቹ ደቀ መዛሙርት ጋር አብሮ አሳልፏል። ያንንም እንዲያስብ ከጌታ ጋራ ከደቀ መዛሙርቱ ጋራ የሄደበትን ያደረገውን የተናገረውን የሆነውን ነገር ሁሉ እንዲያስብ እና ደግሞ ስለወደፊቱ ደግሞ ወሳኝ የሚሆን ጥያቄ ነው የጠየቀው። የእግዚአብሔር አምላካችን ስሙ ብሩክ ይሁን። አሜን ነው።
አሜን።
ጌታ ኢየሱስ ክርስቶስ ወደኛ ህይወት የመጣው በጉልበት አይደለም፣ በግድ አይደለም፣ በማስገድድ አይደለም፣ ጫና አይደለም፣ በኃይል አይደለም፣ ነገር ግን በፍቅር ነው የመጣው። እግዚአብሔር ስሙ ይባረክ። አሜን ነው።
አሜን።
ዓለምን ወደደ እግዚአብሔር፣ አንድያ ልጁን አሳልፎ ሰጠ። ኢየሱስ ደግሞ ራሱን አሳልፎ ሰጠ፣ ፍቅሩን ገለጠ። ፍቅሩን ገለጠ። በፍቅሩን የማረከን እግዚአብሔር ስሙ ይባረክ። አስገድዶ አይደል? አስፈራርቶ አይደል? የጌታ ኢየሱስ ክርስቶስ ጥያቄ እዚህ ጋር ምንድነው? ፍቅር ነው። ፍቅር ነው። ሶስት አመት ተኩል ተከትሎታል ጴጥሮስን። ጴጥሮስ ኢየሱስን ተከትሎታል። አብሮት ወጥቷል ገብቷል በየከተሙ ተዟዙሯል። ብዙ ነገር አድርጓል። ዛሬ ከባድ የሚመስል ጥያቄ ጠየቀው። ጴጥሮስ ትወደኛለህን? ከነዚህ ሁሉ አብልጠህ ትወደኛለህን? ራሱ በሄደበት መንገድ ማለት ነው። ምክንያቱም አስቀድሞ ምን ብሏል? አብልጬ ወዳለሁ። ከነማ? ከነ ዮሐንስ፣ ከነ ያዕቆብም፣ ከነ ሁሉ እንዴ? እነሱ እንደማይወድ በምን አወቅ? መብለጥን በምን አወቅ? ራሱንም አወዳድሮ እኔ ነኝ የምበልጠው ብሏል። እወድሃለሁ ብሏል። ደግሞ ከነሱም እበልጣለሁ ብሏል በመውደድ። ያ ደግሞ ራሱ የተናገረው ነገር ተፈትኖ ምን ብሏል? ወድቋል። ተፈትኖ ተመርምሮ ተለክቶ ወድቋል። አሁን ኢየሱስ ሞቶ ሞትን አሸንፎ ተነስቶ ነው አሁን የሚያናገረው። ይሄን አላቀውም ብሎ ክዶታል አይደል? እንኳን መወደዱን እኔ እንኳን መወደዱን ሳይሆን በፍጹም አላቀም ብሎ የማለ የገዘተ ተብሏል። ኦ ኢየሱስ ስሙ ይባረክ። የምህረት አምላክ አይነን እንዳላይ ጥፋ ያላለ ጌታ ኦ ኢየሱስ ስሙ ይባረክ። የታጋሽ አምላክ ስንት ጊዜ ነው እኮ እኛ ያፈርንበት አይደለም? ምን ጴጥሮስን ማን ሰብከዋለን? ጴጥሮስን ማን ዚያመጣን አስረን ሰብከዋለን? የኛም ታሪክ ቢሰበክ ማለት ነው። የምህረት አምላክ እንደገና አድል የሚሰጥ እንደገና ራርቶ ድካማችንን አውቆ ራርቶ እንደገና አድል የሚሰጥ ለጴጥሮስ እድል ሲሰጠው ነው የምናየው እዚህ ጋር። እድል ወደድኩ እንደገና ወደድኩ እንደገና የሚባል መዝሙር አለ አይደል? እንደገና እግዚአብሔር ስሙ ይባረክ። እድል ሰጠ። ጌታ ስሙ ይባረክ። ሃሌሉያ። ጴጥሮስ ኢየሱስን እንደሚወድ አስቀድሞ ሲናገር ነበረ፣ ሲፎክር ነበረ። ተው ሌሎቹን ተዋቸው፣ እና ዮሐንስን ተዋቸው፣ እኔ እንደኔ ያለው ፍቅር የለም እዚህ መሀል እያለ ይፎክር ነበረ። እሺ ቆይ እያለ ጌታ መጨረሻ ነገረው፣ ልኩን ነገረው። ዶሮ ሶስት ጊዜ ይጮኻል። እንደ ትክደኛለህ፣ ሶስት ጊዜ ትክደኛለህ ዶሮ ሳይጮኻል ትክደኛለህ ብሎ ነገረው። ግን ትመለሳለህ፣ ስትመለስ ግን ብሎ ነገረው፣ ትመለሳለህ፣ እኔ ድል ሰጥሃለሁ፣ ድል ሰጥሃለሁ። ኢየሱስ ስሙ ይባረክ። አሜን። ወደ ሌላ ልምምድ ሊያሻግረው ነው የወደደው ጌታ። ጌታ ኢየሱስ ክርስቶስ ሲጠይቀው ያንን ጥያቄ ተወደኛለህን ሲለው ጴጥሮስ ምንድነው የመለሰው? አሁን ምን ይጠየቃል አለ። ምን ይጠየቃል ደግሞ አይደለም ጌታ፣ አንተ ነው የምታውቀው። እኔማ ብዬ ነበረ፣ እኔማ ፎክሬ ነበረ፣ ግን አንተ ውስጤን ታውቀዋለህ። ውስጤ ሊወድህ እንደሚሻ ሊወድህ እንደሚፈልግ ታውቀዋለህ፣ ግን አቅም አነሰኝ። ያለውን ያንን ግፊት ያንን ፕሬሸር ያንን ነገር ማሸነፍ አቃተኝና በቃ አላውቀውም አልኩኝ። ስትገረፍ አይቼ ያ ግርፋት እኔ ላይ ይወርዳል ብዬ ስለፈራው አልኩኝ። ውስጤ ግን የሚፈልገው ምንድን ነው? ፍቅር፣ አንተን መውደድ ነው የሚፈልገው። አንተ ታውቃለህ ያለው መለሰው። አዎ አላለ። ምን ይጠየቃል አላለ። እኔማ አየሁት ራሴ። እሺ እንደሱ ከሆነ ግልገሎቼን ሁለተኛ ሰው ላይ እንዳትፈርድ፣ ሁለተኛ ከነዚህ ሰዎች አብልጬ ነው የምወድህ እንዳትል የሚለው ይመስለኛል። የራስህን ድካም አየህ፣ የሌላውንም ድካም ተረዳ ነው። የሌላውንም ሰው ድካም ተረዳ። እኔ ድካምን አውቄ አስቀድሜ ነግሬ ነበር። ትክዳለ ዶሮ ሳይጮህ ሶስት ጊዜ ትክደኛለ እኮ ብዬ ነግሬ ነበር። ነገሩ በዚህ በፉከራ ሳይሆን የሚሆነው በኔ እርዳታ ነው እኮ የሚሆነው። እኔ ሳግዝ ነው የሚሆነው። በኔ ስትሆን ነው ነገሩ የሚሆነው እንጂ በፉከራ እኮ እንደማይሆን አስቀድሜ ነግሬያለሁ የሚለው መስለኛል። በል የራስህን ድካም ካወቅ ማንም ላይ ጣትህን እንዳትጠቁ ግልገሎቼን አደራ። ይሄ ያለፍክበት የህይወት ልምምድ እያሰብክ ለሌላውም እየተጠነቀቅ የሚለው ይመስለኛል። ለሌላውም እየራራህ የሚለው ይመስለኛል። እኔ ሳስበው በቃ ትወደኛለህ ብሎ ጌታ አንተ ታውቃለህ ሲል እሺ ግልገሎቼን አሰማራቸው ብሎ ሌላ ነገር አለ ይመስል ቀጥታ ከሰው ጋር ነገርም አገናኝ። ሁለተኛም እንደገና ሲጠይቀው ምን አለ? ጠቦቶችን ምን አርጋለሁ? ጠብቃቸው ጠብቃቸው። ቀጥሎ ደግሞ እንደገና ጠየቀው። ሲጠይቀው በጎችን አሰማራ። የእግዚአብሔር ህዝብ በምን ይመስላል? በበጎች። እርሱ ደግሞ በማን ይመስላል? በእረኛ። በግ ደግሞ ያው ደግሞ የተፈጠረው ህግ ስላለ ግልገል አለው ጠቦት አለው ያደጉት ደግሞ በጎች ይባላል። እነዚህ ግልገሎቹ የበለጠ ክትትል የሚፈልጉ እንክብካቤ የሚፈልጉ ጡት የሚጠቡ ገና መጋጥ ያልጀመሩ የበለጠ ክትትል የሚፈልጉ። ስለዚህ ወደ ክርስትናው ስንመጣ እነዚህ ገና ድነታቸው ብዙ ያልገባቸው ዳግም የተወለዱ ገና ወተት የቃሉን ወተት ተመኙ ብሎ ጴጥሮስ እንደጻፈ ዳግም እንደተወለደ የቃሉን ወተት ተመኙ ተብሎ እንደተጻፈ ለስላሳ የሆነ መንፈሳዊ ነገር የመመገብ አቅም ያላቸው ገና አጥንት መቆርጠም ያልጀመሩ ጠንካራ ምግብ መብላት ያልጀመሩ ጠቦቶቹ ደግሞ ጠብቅ ነው የተባለው አይደለም? ሰማራ አይደለም ጠብቅ ነው ያለው። ጠቦት ደግሞ ጉልበታም የሆነ የሚመስለው አቅም ያለው የሚመስለው መንፈሳዊውን ነገር ሁሉ እችላለሁ አረጋለሁ እኔ ነኝ የሚል አይነት ይመስላል። በተለይ ጠቦቶች ሲያስቸግሩ እረኞች ምንድነው የሚያደርጉት? ሲናገሩም እንዳየነውም እግራቸውን ቁልፍ አድርገው ያስሯቸዋል። በማነከስ አይነት መልክ ስፒዳቸው ትንሽ እንዲገታ እየጋለቡ መንጋውን የመበጥበጥ ባህሪ ስላላቸው ኃይል ያላቸው ጉልበታም የሆኑ ስለሚመስላቸው እና ጌታ ምንድን ያለው ጠቦቶቼ ምን አድርጋለሁ? ጠብቅ። በቃ ፍጥነት የሚያሳዩ ሊመስሉ ይችላሉ። ፈጣኖች ነን አይነት ነገር የሚሉ ናቸው። እና ጠብቃቸው እነሱ ጠብቃቸው። እና ሳያውቁም መጥፎ ነገር ውስጥ ይገባሉ። አውሬ ወዳለበትም ይገባል። ገደል ውስጥም ሊገቡ ይችላሉ። ጠብቃቸው። ባጭሩ ጌታ ኢየሱስ ክርስቶስ ስለ ፍቅር ነው የሚነግረው። ትወደኛለህን? አዎ፣ በፉከራ አይደለም የሚሆነው። እሺ፣ ታላቁ ትእዛዝ ምንድን ነው? እግዚአብሔር አምላክህን ውደድ ነው። እና ደግሞ ባልንጀራህ እንደ ራስህ። አዎ፣ እኔን ትወደኛለህ? በጣም ጥሩ። እኔን የምትወደኝ ከሆነ ድካምን አይቼዋለሁ። እኔ እንደተሸከምኩህ ሌሎችን ደግሞ ተሸከማቸው። ሌሎችን ምን በላቸው? ጠቦት ይሁን ግልገል ይሁን ያደገው በግ ይሁን ምን በለው፣ ተሸከመው፣ ታገሰው። ኢየሱስ ስሙ የተባረከ ይሁን። አሜን ነው ወይ? ሃሌሉያ። ኢየሱስን መውደድ ማለት ባጭሩ አንደኛ ቃሉን መታዘዝ ማለት ነው። ቃሉን መታዘዝ ኢየሱስን መውደድ በሚል ነው እያካፈልኩ ያለሁት። ኢየሱስን መውደድ ባጭሩ እንነጋገር ከተባባልን ቃሉን መታዘዝ ማለት ነው። ባጭሩ ስትወዱት ሰውን ቃሉን ታከብራላችሁ፣ ስትወዱት ትሰሙታላችሁ፣ ስትወዱት ለስሜቱ ትጠነቀቃላችሁ፣ እንዳይከፋ ለማድረግ ትሞክራላችሁ በምትችሉት አቅም፣ ስትወዱት ታከብሩታላችሁ። ቃሉን መታዘዝ ማለት እሱ የሚፈልገው ነገር ምን ታረጋላችሁ? ታደርጋላችሁ ታደርጉታላችሁ በቃ ይሄን ነው ሲላችሁ እሱን ታረጉታላችሁ። ጌታ ኢየሱስ ክርስቶስ እንዲህ አለ ዮሐንስ ወንጌል ምዕራፍ 14 21 ላይ እንዲህ አለ ጌታ ኢየሱስ ክርስቶስ። አጭር ግልጽ አርጎ ነው ኢየሱስ የተናገረው አጭር ግልጽ አርጎ ነው የተናገረው ዮሐንስ ወንጌል ምዕራፍ 14 ቁጥር 21 እና 24 ላይ ትእዛዜ በርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው የሚወደኝንም አባቴ ይወደዋል እኔም ወደዋለሁ ራሴንም እገልጥለታለሁ። ያስቆሮቱ ያይደለ ይሁዳ ጌታ ሆይ ለዓለም ሳይሆን ራስን ለኛ ልትገልጥ ያለህ እንዴት ነው አለው። ኢየሱስም መለሰ አለው የሚወደኝ ቢኖር ቃሌን ምን ይላል ማ የሚወደኝ ቢኖር ቃሌን አጭር ግልጽ መጣላ ሐሳብ አይደለም ጌታን ወዳለው ማለት እንችላለን ጌታን ወዳለው ብለን መዘመር እንችላለን ጌታን ወዳለው ብለን መስበክ እንችላለን ጌታን ሞደዳችን ግን በኑሮ ሲገለጥ የተለየ ነው ቃሉን በመጠበቅ ግን ሲገለጥ የተለየ ነው። ማንም መብቱ ነው። ኢየሱስ ክርስቶስ ግን ምን አለ የሚወደኝ ወድሃለሁ ወድሃለሁ ይለኛል አላለም የሚወደኝ ወድሃለሁ ብሎ ይዘምርልኛል አላለም። እንደዚሁ ጥሩ ናቸው የሚወደኝ እኔ አሁን እንደማረጋው ጌታን ስለመውደድ ይሰብካል አላለም ይሄም ጥሩ ነው ግን ጌታ ያለው የሚወደኝ ምን ያርጋል አለ። እስቲ አንድ ላይ ምክንያቱም ሁላችንም የሚመለከት ነው ማን እንትናን ብቻ አይደለም የሚመለከተው የሚወደኝ ማንን ቃሌን ይጠብቃል። እግዚአብሔር ያብዛልን
አሜን
ነው እግዚአብሔር ያብዛልን የሚወደኝ ቃሌን ይጠብቃል አለ። በቃ ቃሌን ይጠብቃል እሰይ ጌታ የተመሰገነ ይሁን ቃሌን ይጠብቃል አባቴም ምን ያረጋል ይወደዋል ወደ እርሱም እንመጣለን በእርሱም ዘንድ መኖሪያ እናደርጋለን። የማይወደኝ ቃሌን አይጠብቅም የምትሰሙትም ቃል የላከኝ የአብ ነው እንጂ የኔ አይደለም። የአምላካችን ስም ብሩክ ይሁን
አሜን።
ቃሉን ስንጠብቅ በቃ እሱ የኛ ወዳጁ ነው። ጌታ ጴጥሮስን ምን አለው ትወደኛለህ ገልገሎችን አስተማራለሁ። ያንን ቃል መያዝ አለበት ጴጥሮስ። ጌታ ደስ የሚለው ገልገሎቹን ሳስተማራለት ነው። ጌታ ደስ የሚለው ጠቦቶቹን ሲጠብቅለት ነው። ጌታ ደስ የሚለው በጎቹን ሳስተማራለት ነው። እኔ በመድረክ ላይ ስንጎራደድ አይደለም ደስ የሚለው ጌታ ነው ማለት ያለበት። ጌታ ምን አለኝ ነው በጎቼን በል አደራ እኔ ልሄድ ነው እኔ ሞትን እኔ እስራኤልን ጨርሻለሁ እግዚአብሔር የሰጠኝ ስራ ጨረሱ ሞትን ድል አደረኩት ኃጢአት ተሸነፈ በቃ የሰው ልጆች እኔም በማመን ወደ መንግስተ ሰማያት መግባት ይችላሉ የኔ ሚሽን ኮምፕሊሽድ እኔ ጨረስኩኝ። አሁን ላንተ ማስረክበው ዱላ ምን መሰለ አሁን ሩጫው ይከተላል ማስረክበው በላንተ በልበልበል ግልገሎችን ጠብቃቸው ማን ነው አሰማራቸው ጠቦቶችን ደሞ ጠብቃቸው በጎችን ደሞ አሰማራቸው ሩጫው ይከተላል እግዚአብሔር ስራ ይከተላል። የኔ ስራ አልቋል አሁን በመድር ላይ ምሰራው ላንተ ምሰጣ አደራ ይሄ ነው የመጨረሻ ቃሉ ነው ኢየሱስ ወንጌልን አደራ እንደሰጠ ለደቀ መዛሙርቱ ለሱ ደግሞ ፐርሰናል የተነገረው ነገር ይሄ ነው። ስለዚህ ስለ ፍቅር ነው የተነገረው ስለ እዛ ጋር ትኩረት ማድረግ አለበት ማለት እዛ ጋር ጌታ የሚፈልገው ነገር ምንድነው ትኩረት ማድረግ ያለብን ነገር በቃሉ ላይ ማለት ነው። የሚወደኝ ቃሌን ይጠብቃል ነው በቃ እንጂ እኛ የራሳችንን ግርግር የምናረጋው ነገር ትርፍ ነው ማለት ነው። በጣም ማስተዋል አለብን። በሃይማኖተኝነት አንዳንዴ ሳናውቅ ልንወሰድ እንችላለን። ጌታ ምንድነው የሚፈልገው? ምንድነው ደስ የሚያሰኘው? ያለ እምነት እግዚአብሔርን ደስ ማሰኘት? እምነት ታዲያ ምንድነው? ከመስማት ነው አይደለ? መስማት ከምንድነው? ከቃሉ ነው አይደለ? ቃሉ ምን አለ ታዲያ? ነው ነገሩ። ጌታ በቃሉ ምን አለኝ ነው? ምን አለ ነው? አሁን ዘለኑ ልባችን መውደቅ አለበት። ቃሉ በጣም የከበረ ነገር ነው ማለት قلف نو يمنكست ساعات مكسمات مكفچا قلف قلف قال እግዚአብሔር ስሙ የተባረከ
አሜን
ስለዚህ ልባችን እዛ ጋር መሄድ አለበት ሁለተኛ ለምፈልጋው የስም መውደድ ማለት የመንፈስ ቅዱስን ድምጽ መታዘዝ ማለት ነው ምን ለማለት ነው የፈለኩት ጌታ ኢየሱስ ክርስቶስ በአካል በነበረ ጊዜ ምን አለ እኔ ግን እውነት እነግራችኋለሁ ዮሐንስ ወንጌል ምዕራፍ 16 7 ላይ ነው ማነበው ቀጥሎ ዘለል በየ 12 እና 10 12 እስከ 15 አነባለሁ ደግሞ ምን አለ መሰላችሁ ምን ይላል መሰላችሁ እኔ ግን እውነት እነግራችኋለሁ እኔ እንድሄድ ምን ይላል እስቲ ማቀው ይሻላችኋል እኔ እንድሄድ ይሻላችኋል ለምን እኔ ባልሄድ አጽናኝ ወደ እናንተ አይመጣምና እኔ ብሄድ ግን እርሱን እልክላችኋለሁ የምነግራችሁ ገና ብዙ አለኝ አያችሁ ቃሉ ቃሉ ከቃሉ ጋር የተያያዘ ነገር ነው የሚናገረው ኢየሱስ ከእግዚአብሔር ቃል ጋር የተያያዘ ነገር ነው የምነግራችሁ ብዙ አለኝ ገና ብዙ አለኝ ነገር ግን አሁን ልትሸከሙት አትችሉም ሁሉንም ብሰጣችሁ ልትሸከሙት አትችሉም ታዲያ ምንድን ነው የሚሻለው ግን እርሱ የእውነት መንፈስ በመጣ ጊዜ አለ ወደ እውነት ሁሉ ይመራችኋል የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውን ይነግራችኋል እርሱ ያከብረኛል ለእኔ ካለኝ ወስዶ ይነግራችኋልና ለአብ ያለው ሁሉ የእኔ ነው ስለዚህ ለእኔ ካለኝ ወስዶ ይነግራችኋል እግዚአብሔር ስሙ ይባረክ መንፈስ ቅዱስ ዋና ተግባሩ ነው የሚናገረው ከቃሉ ጋር የተያዘ ነገር ነው የሚሰራው እዚህ የእግዚአብሔር መንፈስ መጥቶ የሚያደርገውን ነገር ነው የሚናገረው እና እኔ ብሄድ ይሻላችኋል እኔ ካልሄድኩኝ ይሄ አጽናኙ መንፈስ አይመጣም እግዚአብሔር ይስራ ክፍፍል አርጓል የድነት ስራ ነው የምሰራው እኔ ነኝ እኔ አልፈ ሰጣለሁ የድነቱን ስራ ቀጥሎ እኔ ከሄድኩ በኋላ ደግሞ እስከ መጻቴ ድረስ መንፈስ ቅዱስ ይመጣና ከናንተ ጋራ የእግዚአብሔርን ስራ ይቀጥላል ነው እና አሁን ሁሉን ነገር ብነግራችሁ ልትሸከሙት አትችሉም እና ታዲያስ እርሱ ይመጣና ወደ እውነት ሁሉ ይመራችኋል ያንን የእግዚአብሔርን ሐሳብ ኮንቲኒየስሊ ይሰጣችኋል ኢየሱስ ይባረክ አባ አባ ብለን እንድንጮህ ያንን መንፈስ በውስጣችን ያፈሰሰ አምላክ ስሙ ይባረክ አባትና ልጅ መሆናችንን የሚመሰክር ያ መንፈስ ስሙ ይባረክ
አሜን
ውስጣችን አድሮ ተቀምጦ ሰው በተፈጠረ ህግ ልጅ ሲወለድ ገና ልጆች የወላጆቻቸውን ድምጽ ገና ማህፀን ውስጥ ሳሉ ይለያሉ ይላሉ የሜዲካል ሳይንቲስቶች ይሉናል ማመን ነው እግዚአብሔር ስሙ ይባረክ እና ከተወለደ በኋላ ግን የምናየው መቼ እንደሆነ ሳናው ባባ ሲልን ሰማዋል ባባ ስትለኝ ሰማዋት ማማ ስትላት ሰማውን አሰግይ እንዴ መቼ ያስተምረናል ግን የተፈጠረው መንፈስ ቅዱስ ውስጣችን አደረና ጌታ ሆይ አባባ ማለት እንድንችል እንድንደፍር አረገን እግዚአብሔር ፊት ሆነን በኮንፊደንስ በርግጠኝነት ጌታ ሆይ እንላለን ስንፈልግ ጉባኤ ስንፈልግ ጓዳችን ሆነ ስንፈልግ መንገድ ላይ ሆነ ጌታ ሆይ አባ አባት ብለን የምንጮህበትን የልጅነትን መንፈስ ተቀበልን እንጂ ዳግመኛ የባርነት መንፈስን አልተቀበላችሁም ነው የሚለው ሐዋርያ ጳውሎስ ሮሜ 8 ላይ እግዚአብሔር ስሙ ይባረክ ያ መንፈስ ውስጣችን ካደረ ጊዜ ጀምሮ ከእርሱ ጋር ካለን ሪሌሽንሺፕ የተነሳ ኮሚኒኬሽን ይቀጥላል ካከበር ነው በቃ ጥሩ ይሆናል ከተው ነው ከረሳ ነው ከጣል ነው በቃ ምን ያረጋል እንግዲህ ጀንትልነስ አስገድዶ የሚያረገው ነገር የለም ኢየሱስ ስሙ ይባረክ ግን ጌታ ምን አለ እኔ ብሄድ ይሻላችኋል እሱ ይመጣል ውስጣችሁ ይቀመጣል ያድራል ወደ እውነት ይመራችኋል እኔ ከነገርኳችሁ ወስዶ ምን ይላችኋል ያሳስባችኋል ያስታውሳችኋል 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 የጌታን ሐሳብ ያስታውሳችኋል እርሱ ያከብረኛል አለ ኢየሱስ ስሙ ይባረክ እርሱ በውስጣችን እግዚአብሔር እንድናከብር የሚያነሳሳ ማን ነው መንፈስ ቅዱስ ነው ስጋችን አይደለም ስጋችን አይደለም የሚያነሳሳ ተቀደስ የሚለን መንፈስ ቅዱስ ነው በቃ የእግዚአብሔርን ነገር አስቀድም የሚል ማን ነው መንፈስ ቅዱስ ነው አስቀድም የሚለው አገልግለው ጌታን የሚለው በመከራ ጽና የሚል ማን ነው ውስጣችን ሆኖ እሱ ነው እግዚአብሔር ስም ይባረክ አሜን ነው ወይ ክብር ለአምላካችን ይሁን
አሜን
መንፈስ ቅዱስን ድምጽ መስማት ያስፈልጋል በጎቼ ድምጼን ይሰማሉ አለ እግዚአብሔር የተመሰገነ ይሁን። አሜን ነው ወይ?
አሜን።
ሃሌሉያ። መንፈስ ቅዱስ ድምጽ መስማት አለብን። መብታችን ነው። መብታችን ነው። ግን አንዳንዴ ከአንዳንድ የተሳሳቱ ልምምዶች የተነሳ እኛም መጥፎ አይነት አመለካከት ይኖረናል። ሸልተኞች እንሆናለን። ሁሉን ነገር በአንድ ባስኬት አድርገን ወደ ዞር እናደርጋለን። ይሄ በጣም በጣም መጠንቀቅ ያለብን ነገር ነው። መጽሐፍ ቅዱስ ግልጽ አድርጎ አስቀምጦልናል። ሁሉን እንድንመረምር መልካሙን እንድንይዝ ስህተት ካለው መጥፎ ከሆነው ነገር ዞር እንድንል። በቃ ግራ ተጋብታችኋል አይደለ? ሁሉንም በቃ ዞር አድርጉት የመንፈስ ቅዱስ ነገር የሚባለው ነገር አላለም። በፍጹም አላለም። እንግዲህ ሞኝነት ነው። ክርስትና ግርግዳን እንደመግፋት ይሆንብናል። ለሱ መንፈስ ቅዱስ ሊረዳን፣ ሊያግዘን፣ ሊያበረታን፣ ወደ እውነት ሊመራን፣ ሊያስተምረን፣ ሊመክረን ከኛ ጋር ሊሆን እየፈለገ እኛ ችላ ካልነው በጣም ግርግዳ መግፋት ይሆንብናል። የማይቻል ነገር ነው። ኢየሱስ ይባረክ። ነገር ግን ጌታ እንዲያል እኔ ብሄድ ይሻላችኋል። እኔ ካልሄድኩኝ መንፈስ ቅዱስ አይመጣም። ሁለታችንም ተስፋ ታይ መሆን አንችልም። እሱ ይመጣል። ጌታ የተመሰገነ ይሁን። እሺ፣ ጴጥሮስ ተመከረ። ይህን ጥያቄ ተጠይቆ ከመለሰ በኋላ የኖረው ኑሮ ባጭሩ እና ሀሳባችንን እንጠቀልላለን፣ እንጨርሳለን። ቅድም እንዳልን አንደኛ ይህን ጥያቄ ተጠይቆ ከመለሰ በኋላ የኖረው ኑሮ ጴጥሮስ ምን ይመስላል ብለን ስንገመግም፣ አንደኛ ከሌሎች ወንድሞችና እህቶቹ ጋር በጾምና በጸሎት ህብረት በማድረግ ይተጋ ነበረ። ሐዋርያት ሥራ ምዕራፍ አንድ ላይ ስትመለከቱ ዮሐንስ ወንጌልን ካለቀ በኋላ ኢየሱስ ክርስቶስ ካረገ በኋላ ማለት ነው። ይህንን የመጨረሻውን ነገር ካረገ በኋላ ኢየሱስ አረገ አይደለ? ከዛ በኋላ 120ዎቹ ደቀ መዛሙርት አንድ ላይ ሆነው ምን ያደረጉ ነበረ ይላል መጽሐፍ ቅዱስ። ሐዋርያት ምዕራፍ አንድ ላይ ራሱ ስታነቡ መጨረሻ ላይ ይተጉ ነበር። እንዴት ይተጉ ነበር? በጾምና በጸሎት በህብረት ይተጉ ነበረ። ኢየሱስ ስሙ የተባረከ ይሁን። አሜን ነው ወይ? እውነተኛ ፍቅር ወደ እውነተኛ ህብረት ይመራል። እግዚአብሔር ስሙ ይባረክ። ህብረት ስናደርግ እግዚአብሔርንም እየወደድን ቅዱሳንን በእውነተኛ ፍቅር እየወደድን ማድረግ ይገባናል። አሜን ነው ወይ? ሰዎችን በትክክለኛ ፍቅር እየወደድን ካልሆነ ህብረቱ ህብረት አይባልም። ገባችሁ? አገኛችሁ? ይነጥብ አይደለ? ምን ልል ፈልጌ ነው? ጴጥሮስ ጌታ ያሳሰበው ግልገሎቹን፣ ጠቦቶቹን፣ በጎቹን በሙሉ በፍቅር አይን እንዲያያቸው ነው እንደተነጋገረን የነገራቸው። በፍቅር አይን እንዲያያቸው ነው። በቃ ድካም አለብህ አንተ ወቀው ጴጥሮስ። በቃ እነሱ ጋርም አለ ድካም ነው ነገሩ። በቃ ፎክረህ ነበረ የሆንከውን አየህ አይደለ? ተቀበልኩ እኔ አንተም እኔ በተቀበልኩ መቀበል ሌሎችንም ተቀበል ነው አለቀ። በተቀበልኩ መቀበል እኔ ፍቅር ሆኜ ራሴን አሳልፌ ሰጠው። አልፈረድኩብህ ሂድ ወደዛ አላልኩ። 3 ዓመት ተኩል ኢንቨስት ያደረኩት ዜሮ ሆነ አላልኩ። ተቀብይሃለሁ አንተም ደግሞ ተቀበል ነው የተባለው። አሁን በዛ መቀበል ነው አሁን ህብረት የሚያደርግ። ኢየሱስ ስሙ ይባረክ። ቼክ ማረጋለ ህብረታችንን ቼክ ማረጋለ። ሰዎችን በምንም መንገድ ልንለካ አይገባም ልላችሁ ፈልጌ። ስለ ድካም ሁላችንም ድካም አለብን። ጌታ ተቀብሎ ክርስቶስ ለእግዚአብሔር ክብር እንደተቀበላችሁ እርስ በርሳችሁ ተቀባበሉ ነው የሚል እግዚአብሔር። ክርስቶስ ለእግዚአብሔር ክብር እንደተቀበላችሁ ክርስቶስ ተቀበለን እርስ በርሳችሁ ደግሞ ተቀባበሉ ነው የሚል። ስለዚህ በተለይ በክርስትና ህይወት ስንኖር የፍቅርን ነገር ሁሌ ቼክ እያደረግን መኖር አለብን። ምክንያቱም ፍቅር ከሌለ ብሏል አይደለ ጳውሎስ? ምንም እሳት አውርድ በቃ ምን ሌት ተቀን ጾም ጸሎት ብለህ በእግዚአብሔር ፊት ደጅ የምትጠናሁን እኔ ለምድሪቷ መጸለይ ከሆነ እኔ ልትል ትችላለህ። በቃ ፍቅር ከሌለ በቃ ምንም ቁጥሩ ብዙ የሆነን ነገር በዜሮ ስታባዛው ስንት ነው የሚሆነው? በቃ ፍራክሽን ቢሆን ምንም በዜሮ ካባዛው ዜሮ ነው። ስለዚህ እንደ ክርስቲያን ምን ማድረግ አለብን? ቼክ ማድረግ አለብን። እውነተኞች ሆነ እውነተኛ እኔ ጴጥሮን ሳይ ራሴን ነው እያየሁ ይህን ሳሳብ ሳጠን ራሴን እያየሁ ነበር። ጌታ ይርዳኝ እያልኩ ነው። በቃ እርዳኝ። ላንትና አንድ መዝሙር ይሄን እንትን እየተዘጋጀው ያወጣ ያወራ አንድ መዝሙር ላሰማህ ብላ ዲቦራዎች ላይ ተላካ አሰጋ አንድ መዝሙር አሰማች። ጌቶች ሰምታችሁት ይሆናል አይደል? ሁላችን በደለናል ማለት በቃ መቀመጥ ነው ያቃተኝ። ውስጤ ተናወጠ። ከተወቻ ውስጤ ተና አሁን እንኳን የሚሰማኝ ስሜት ተናወጠ። በቃ ተናወጠ። ራሳችንን የምናይበት አቅም በጣም ያስፈልገናል። ራሳችንን የምናይበት አቅም በጣም ደካማ ነው። ግና የራሳችንን አይተን ስንወድቅ ያ መንፈስ መጥቶ ያነሳናል። እግዚአብሔር ስሙ ይባረክ።
አሜን።
ራሳችንን ማየት ሲያቅተን ከፍታ ላይ ራሳችንን ቁጭ አድርገን ይተወናል ጌታ። በቃ ምክንያቱም ከትዕቢተኞች ምን ይላቸዋል? ይቃወማቸዋል። ምን ጉዳይ አለው? ለትሑታን ግን ምን ይሰጣል? አዎ ምገባበት አጣው። ገባችሁ? ምገባበት አጣው። በቃ ውስጥ በጣም ተወቀሰ። ጉድ ፈላልኩኝ። ቤተ ክርስቲያን ያለችበት ሁኔታ ሳይ፣ ህዝቡ ያለበት ሁኔታ ሳይ፣ እኛ ያለንበት ሁኔታ ሳይ ወየው ጉዳችን ነው። በቃ ለትውልዱ ለሰው ምን ሰተነው ነው? ምን አርገንለት ነው ምናልፈው ነው? ምን አድርገንለት ነው ምናልፈው? መጥፎ ነገር ጥለንለት ነው ምናልፈው? ወየው። እኔም እንደቅሜ ፖለቲካኖቹ ላይ ጣቴን ሳረግ ግን ራሴ ላይ ባለውበት ቦታ ጌታ ባስቀመጠኝ ቦታ ስራ ይሰርቻለሁ ወይ? የሚገባኝ ስራ ይሰርቻለሁ ወይ? ሁላችን በድለናል ስትል በቃ ውስጤ ታየኝ። ሁላችን በድለናል እና የምትሄድባቸው ሀሳቦች ውስጤን በቃ እያንቋቀር ወየው እግዚአብሔር በስንት መንገድ ነው የሚናገረው ብዬ በቃ እግዚአብሔር ይርዳን።
አሜን።
እግዚአብሔር ይርዳን።
አሜን።
ራሳችንን ያለ ርህራሄ ልንገስጸው ይገባል። በመስታወት ላይ ቆመን አንተ አርፈህ ቁጭ በል። ከእግዚአብሔር በላይ የእግዚአብሔርን ስራ ለመስራት አትሞክር። ራስን አርም ማለት አለ። በቃ ራስን አስተካክለው። ስራን ጨርሰሃለሁ፣ የአንተን አሳይመንት ጨርሰሃለሁ ወይ ነው? የራስን ተግባር ሰርተሃለሁ ወይ ነው? ተግባርን ጨርሰሃለሁ። እኔ ቀረልኝ ነገር እንግዲህ በቃ በቀረኝ ዘመን በፍቅር ላይ ብሰራ ደስ ይለኛል። በፍቅር ላይ ብሰራ ደስ ይለኛል። እግዚአብሔር ቢረዳኝ ማለት ነው። ፍቅር በደልን ይቆጥራል?
አይቆጥርም።
ግን ስንት እውነተኞቹ ነው? ስንት ግን ይቆጥራችሁ? እኔ ቆጥራለሁ ነው ያለው። አሻችሁ ብትፈልጉ የሰው ስም እየጠራው፣ ብትፈልጉ የበደሉን አይነት እየጠራው ቆጥራለሁ። እግዚአብሔር ሲረዳኝ ወየው ጌታ ይቀርበል። ለካ ቃሉ እንደዚህ ነው የሚለው እንዴ? የሚወደኝ ቃሉን ግን ጥሼ ነበር። ስለዚህ እውነተኞች ሆነን እንደዛ መመዘን አለብን ልላችሁ ፈልግ። እውነተኞች ሆነን በቃ ከምራችን ለራሳችን ስንል ከምራችን ከትላንት ይልቅ ዛሬ ልንሻል ይገባል። አዎ መብታችንን አስከባሪዎች መስለን ልንቀጥል እንችላለን። በቃ ይልቅናል ጌታ። ጓይድ ኦኬ ጓይድ። ለዚህ ነው እኮ ጎልማሳ ሳለህ ራስህ ትታጠቃለህ ወደ ፈለግከው ትሄድ ነበር። በሸመገልህ ጊዜ ግን ሌላው ያስታጥቃል ወደ የምትወደው ነው እንዲህ ያለው። አዎ በፊት ምርጫ ወደማታደርገው ሁኔታ ውስጥ ትገባለህ። ማን ይወስድሃል? እግዚአብሔር ስሙ ይባረክ። እግዚአብሔር ወደዛ ልምምድ ይክተታል። በቃ አሁን እኔ አልፈልግም እዛ አልደርስም ምናምን ምናምን የምንለውን ነገር ማለት ነው ምናምን የምንለውን ነገር የምንወድበት ነገር ልምምድ ይሰጠናል። ጌታ እንዲከብር ነዋ። በቃ ጌታ እንዲቀድም ነዋ። ጌታ እንዲታይ ነዋ። እኔ ስጠፋ እኮ ነው የእኔ ክብር ጥፍት ሲል ያቺ ነገር ብቅ ትላለች። ያቺ ጌታ የሚወደው ነገር ብቅ ትላለች። ግን እኔነት ሲኖር ግን ያ ነገር አይታይ። ጴጥሮስ ህይወት ውስጥ ያየሁት ያ ነው። ጴጥሮስ ህይወት ውስጥ እኔ ዮሐንስ ምናምን ዝም ብለው ፈሪ ቦጭባጫዎች ናቸው። እኔ የውድ ምንም ቢፈጠር ጥያ አልሄድም አለው። ምንም ጦር ቢመጣ ጥያ አልሄድም አለው። ተውባ ጴጥሮስ ተው፣ እንደሱ አይደለም ጉዳዩ አለው። ነገሩ እንደሱ አይደለም። ስጋ ደካማ ነው። እሱን ወቅልኝ አለ። ኦ ኢየሱስ ስንቱን ታግሷል፣ ስንቱን ችሏል፣ ስንቱን ጉዳችንን ችሏል፣ ስንቱን ጉዳችንን ሸፍኖ ነው እንጂ እንደ ጴጥሮስ እንደተነገረ አደባባይ ነገራችን ቢነገር ጉድ እኮ ነው። እግዚአብሔር ይርዳን። አሜን
አሜን።
አዎ፣ የመጀመሪያው ከሌሎች ወንድሞቹና እህቶቹ ጋር በጾምና በጸሎት ህብረት በማድረግ ይተጋ ነበር። ሌሎችን የተቀበለ ህይወት እግዚአብሔር ይስጠን። ሁለተኛ፣ በባለ 50 ቀን በመንፈስ ቅዱስ ተሞልቶ የወንጌል ስብከትን ጀመረ። እዛው መጽሐፍ ላይ ነው ያለው፣ ታወራት ስራ ላይ ነው ያለው። ምራፍ 1 ላይ ስታዩ ህብረትን ሲያረክታ ያላችሁ፣ ምራፍ 2 ላይ ደግሞ የካደውን ኢየሱስን መንፈስ ቅዱስ መጣና ሁለንተናውን ተቆጣጠረና እሱ በፊት የማይወደውን የሸሸውን ህይወት አላቅም፣ አጥይቁኝ፣ ይህን ሰው አላቀውም፣ እኔ አላቸው አላቅም ምናምን እያለ ይምል የነበረውን አሁን ግን ያለ ጠያቂ ሁሉንም ደቀ መዛሙርት እየመራ ፊት ቀድሞ ስለ ኢየሱስ መመስከር ጀመረ። እንዴት ሆነ ካልን መንፈስ ቅዱስ መጣ። እግዚአብሔር ስሙ ይባረክ። የመንፈስ ቅዱስን ድምፅ ሰማ። መንፈስ ቅዱስ ተቆጣጠረው። በፊት ግን በራሱ ጉልበት ነበረ። አቅም ያነሰው ለዚህ ነው። በፊት ግን ያፈረበት በራሱ አቅም ነበረ። ለዚህ ነው መቆም ያቃተው፣ መናገር ያልተቸገረው። አሁን ግን መንፈስ ቅዱስ መጣ በባለ 50 ቀን። እግዚአብሔር ስሙ ይባረክ። ሳያውቀው ሳያስተውለው ድንገት ያ መንፈስ አነቃቃውና አስነሳው። እግዚአብሔር ስሙ ይባረክ። አሌሉያ። ስለዚህ ቆሞ ሁሉም ከኋላው ቆሙ፣ ተደረደሩ። እሱ ግን ቀደም ብሎ መናገር ጀመረ። ይሄ ወይን ጠጅ ተጠጥቶ ተሰክሮ የሚሆን ነገር ሳይሆን በትንቢተ ኢዩኤል ተብሎ እንደተጻፈ እግዚአብሔር አስቀድሞ በባሪያዎቹ የተነገረው ቃል ነው የተፈጸመው እያለ ስለ ኢየሱስ መመስከር ጀመረ። አያቆምም ሰውየው፣ ይቀጥላል። የዳዊትን መጽሐፍ ይቀጥላል፣ የሌሎችን መጽሐፍ ይቀጥላል። የሚያቆም አይደለም። ለምን? ምን ተፈጠረ? ጴጥሮስ ላይ ያ መንፈስ ወረደበት። እግዚአብሔር ስሙ ይባረክ። መንፈስ ቅዱስ ሲወርድ እንደዛ ያደርጋል። አሜን ነው። መንፈስ ቅዱስን ስንሰማው ማለት ነው፣ ስንሰማው ኢየሱስ ያለውን ነገር ሰማ፣ መጸለይ ጀመረ። ዝም ብለው መጸለይ ጀመረ። ወንድሞቹን በተቀበለ መንፈስ ነው የሚጸልየው። ወንድሞቹን እህቶቹን በተቀበለ መንፈስ ነው ሃሌሉያ እየተባባሉ ይጸልያሉ። ድንገት ያ መንፈስ መጣ። ኢየሱስ ስሙ ይባረክ። ወንድሞቹን ተቀብለን እንጸልይ። በቃ እንተዋቸው። በቃ ያሰርነው ነገር ካለ ፍትት እናርጋቸው። በቃ መንፈሱ ይመጣል። ኢየሱስ ስሙ ይባረክ። ኮንፍሊክት አለ፣ ሁሌ አለ፣ ቅሬታ አለ። ቶሎ ፈተነው ግን ወደ ጸሎታችን ቶሎ ፈጥ ወደ ነገራችን ስንገባ መንፈስ ቅዱስ ይመጣል። ስለዚህ ወደ እግዚአብሔር ፕሮግራም ያሻግረናል። አለበለዚያ ስታክ እናደርጋለን። እዛ ጋር መንፈሱ ይመጣና ወደ ሌላው እንድንሻገር ቶሎ እዚህ ጋር ማድረግ ያለብን ነገር እናደርግ። ግልገሎችን፣ ጠቦቶችን፣ በጎችን በቃ እንተዋቸው ለጌታ ክብር፣ እንቀበላቸው። ኢየሱስ ስሙ ይባረክ። አሜን ነው። እሱ ተቀብሎናል። በተቀበለበት መንፈስ ሌሎችን እንቀበላቸው። እግዚአብሔር ፕሮግራሙ በእኛ ይቀጥላል። አሜን። ፕሮግራሙ በእኛ ይቀጥላል። እነሱን ከያዝን ግን ፕሮግራሙ ስታክ ያደርጋል። ይቆማል። ስለዚህ በላምሳ በነበረበት ጊዜ በራሱ ኃይል ሳይሆን በመንፈስ ቅዱስ በመደገፍ የተከናወነው ነገር ነው የምናየው። እዛ ሶስተኛ ደግሞ በመጨረሻ የምናየው ሀሳብ ምንድን ነው? በመንፈስ ተመርቶ ወደ አሕዛብ ወንጌልን ለመመስከር ተጓዘ። ያ ሐዋርያት ምዕራፍ 10 ላይ ነው የምናየው። ሐዋርያት ምዕራፍ 10 ላይ ስንመለከት በመንፈስ ተጉዞ ያ ታሪክ የሚገርም ነው። በብሉይ ኪዳን ሕግ እንደምታውቁት እስራኤል ከአሕዛብ ጋር ምንም ጉዳይ የለውም፣ ምንም ህብረት አያደርጉም። ነገር ግን ጌታ ተናግሯቸው ነበር። ሐዋርያት ሥራ ምዕራፍ 1 ላይ እንደምታስታውሱት መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ብሏቸው ነበር። በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮች ትሆናላችሁ። ኢየሩሳሌም፣ ይሁዳ፣ ሰማርያ እስከ ምድር ዳርቻ ብሏቸው አይደለ? እነሱ ግን ሁሉም ተሟሙቀው ሐዋርያት የት ነበር ያነበሩት? ኢየሩሳሌም ነበር። ሁሉም እቺን ቃል ረስተዋል። በቃ የተስፋው ቃል ለእስራኤል ነው ብለው ደምድመዋል። ግን አንድ ቀን በተራበ ጊዜ ጌታ ራእይ አሳየው አይደለ? ሸማ፣ እንስሳት በሙሉ አራዊት ሁሉ አርደ ብላ የሚል ራእይ አየ። ምንድን ነው የኔ እንዴ? በልቼ የማላቀውን አርደ ብላ የሚል ራእይ ምን አይነት ይሄ እያለ ወይ ገሰጸም ይሆናል አላቅም። እርግጥ ያልተጻፈም ግን እየተገረመ ባለበት ጊዜ ከዛ ከቆርኔሌዎስ ቤተሰብ አሕዛብ ነው፣ ሮማዊ ነው፣ መቶ አለቃ ነው፣ እግዚአብሔርን የሚያመልክና የሚፈራ ከቤተሰቡም ጋር ይሄ ሰው ምስክርነቱ ሐዋርያት ምዕራፍ 10 ቁጥር 1 ላይ ስለዚህ ሰው ነውና መልአክ ተገልጦለት ጴጥሮስን አስጠሩት ታምል መልአክት ነበር ልኮ ሁለት ሰዎች እነዚህ ሰዎች ደግሞ ጴጥሮስ የሚባል ስምዖን እዚ አለ ወይ ሲባል አዎ አንተን የሚፈልጉ ሰዎች መጣዋል ሳትጠራጠር ሂዳለው ማ መንፈስ ቅዱስን ሰማ ጴጥሮስ አሜን እግዚአብሔር ስሙ ይባረክ ሰማ ድምጹን መስማት ያስፈልጋል አሜን ኢየሱስ ክርስቶስን መውደድ ነው ሃሌሉያ ያ ኢየሱስ ክርስቶስን መውደድ ነው መንፈስ ቅዱስን መስማት ማለት ስለዚህ ያንን ራእይ ግራ ተጋብቶ ባለበት ሰዓት ላይ ይሄ ቃል ሲመጣ ወረደና ሄደ ብሎ አሁን ይወላችሁ አንድ የመጀመሪያ ስቴፕ ማየት ያለባችሁ ራእይ አይቷል ገና አልተፈታለትም ራእዩ ምንድነው ይያለን ያለው ሁለተኛ እነዚህ ሰዎች ደግሞ መጥተው ተጣሩ መንፈስ ቅዱስ እነዚህ ሰዎች አንተን እንዲፈልጉ ልክያቸው አለውና ሳትጠራጠር ዝም ብለህ ሄድ ሰከንድ ስቴፕ ማለት ነው አሁንም አልገባውም ወዴት እንደምሄድ ሰከንድ ስቴፕ ነው እየሄደ ያለ ከዛ እነዚህ ሰዎች የተወሰዱት ቆርኔሌዎስ ቤተሰቡን እንደገና ዘመድ አዝማድ ሁሉ ሰብስቦ ጠብቆታል ቆርኔሌዎስ ገባ እዛ ቤት ሰር ሶስተኛ ስቴፕ አይደል ገባ ከዛ በኋላ ለምን እንደያስጠራችሁኝ ከዛ ተደረከለት ቆርኔሌዎስ ተደረከለት በዚህ ሰዓት ስጸልይ ሳለው መልአክ ተገለጠልኝ ከዛ በኋላ ስምዖን ጴጥሮስ የሚባል ሰው በዚህ ቦታ አለ አስጠራው መልእክት አለው ይነግራል ኦ ኦ ኦ የዛን ጊዜ በራለት ምንድን ነው በራለት መሰላችሁ መንፈስ ቅዱስ እኔ ነገርኳችሁ ምን ይላችኋል ተብሏል ያሳስባችኋል ለካ እንስሳቱን ያሳየኝ በዚህ ሰዓት ነው በራለት ግን መጀመሪያ እንደ ሞኝ ነው የታዘዘው መጀመሪያ የበራለት መቼ ነው ዛሬ ማንንም ኃጢያተኛ ማንንም ጻድቅ ይያልኩኝ እንዳልከፈት ለእግዚአብሔር ተናገረኝ እያለ መናዘዝ ጀመረ ምራፍ 10 ላይ ስንትኮ ይሄኮ ትልቅ አገልግሎት ያገለገለኮ ነው ምራፍ 2 3 4 ይሄሰውኮ ይታሰረ እየተፈታ ብዙ መከራ እየተቀበለ ምትፈልጉትን ትዛዝና ምትፈልጉት ልትገሉን ትችላላችሁ ይያለ ካህናት ፊት የሚናገር ገና ይሄ ግን አልተገለጠለትም ነበር ወደ አህዛብ ወንጌል መሄድ እንዳለበት ገና አልበራለትም ነበር እዚህ ጋር ግን ቆርኔሌዎስ ቤት መናዘዝ ጀመረ በእውነት ዛሬ አንድ ትልቅ ነገር አስተዋልኳለ ጌታ ኦሬዲ ነግሮን ነበር ኢየሩሳሌም ይሁዳ ሰማርያ እስከ ምድር ዳርቻ ድረስ ወንጌል ታሰራጫላችሁ ብሎን ነበር ለካኛ ቁጭ ብለን ነበር ዛሬ ወደ ሐዛብ እንድሄድ መንፈስ ቅዱስ አግባብቶ አመጣኛል ኢየሱስ ስሙ ይባረክ አሜን መንፈስ ቅዱስን መታዘዝ ይሁንልን
አሜን
አልሰማ ቢልስ ብላችሁ አስቡ ጴጥሮስ አልሰማ ቢልስ ብዙ መዘግየት ይሆን ነበር በርግጥ ምራፍ 8 አካባቢ ስትሄዱ ፊሊጶስ ተነጥቆ ለኢትዮጵያ ጃንደረባ ወንጌል ነግሯል ግን እግዚአብሔር በእነዚህ ባህሪያት ሊያደርግ ያለው ነገር ገና ውስጡ አልገባቸው ውስጣቸው አልገባም ነበር መንፈስ ቅዱስን ድምጽ እንስማ የእግዚአብሔር ነገር እንዲቀጥል
አሜን
እንዲቀጥል ማለት ነው ወደ አዛብ የሄደው የመንፈስ ቅዱስን ድምጽ በመስማት ታዘዘ ወንጌል ቀጠለ ቆርኔሌዎስ ቤት ተሰበከ የእግዚአብሔር ሰዓት ቀጠለ የእግዚአብሔር ሐሳብ ቀጠለ ከዛ በኋላ እግዚአብሔር ጳውሎስንም አስነሳው እንደዛ ያለ ወንጌል ቀጠለ እግዚአብሔር ስሙ የተባረከ አሜን ነው
አሜን
ኢየሱስን ትወዱታላችሁ ትወዱታላችሁ አረ ትወዱታላችሁ ወይ ቃሉን ጠብቁ እዚህ መሰብሰባችን ብቻ አይደለም ቃሉን እንጠብቅ የመንፈስ ቅዱስን ድምጽ እንስማ ጴጥሮስን የሚያክል ጃይንት እግዚአብሔር ሰው ዛሬ ሁሉ ነው አገብቶኛል አላለ ዛሬ ገባኛል ቆርኔሌዎስ ቤት ገብቶ ያንን የሚያክል ትልቅ እግዚአብሔር ሰው ዛሬ ነው ገባኛል እግዚአብሔር ብልጭ የሚያረግልን ነገር አለ እግዚአብሔር ስም ይባረክ እየቆየ ብልጭ የሚያረግልን ነገር አለ ለዛ ነገር እንዘጋጅ ማለት ነው ለዛ ነገር ሬዲ እንሁን በቃ እንደጨረሰ ሰው ሳይሆን እንዳለቀና እንደጨረሰ ሰው ሳይሆን በቃ እንዲበራለት ጌታ ሆይ ተናገረኝ እባክህ እንዴ በቃ እኔ በቃ እንደዚህ በዚቹ ኮራርች ተኮርች ምናምን ጨርሻለሁ ብዬ እርዳኝ ስራህን እንድቀጥል እንበለው ጌታ ይረዳናል ኢየሱስን ወዳለን ስንል ከቃሉ ጋር ያለን ግንኙነት መመርመር ይገባል ቃሉን እንጠብቃለን እንታዘዛለን ያ ነው ጥያቄው እነሆ እኔ እንድሄድ ይሻላችኋል ባለው መሰረት ጌታ ኢየሱስ ከመንፈስ ቅዱስ ጋርስ ያለን ህብረት ምን አይነት ነው? ከመንፈስ ቅዱስ ጋር ያለን ህብረትስ ምን አይነት ነው? ድምፁን እንሰማለን ወይ? ጌታ ሆይ ጆሮዬን ክፈት ማለት አለብን። መንፈስህን ችላ እንዳልል እርዳኝ ማለት አለብን። ድምፅህን ችላ እንዳል ይሻላል ብሏል እኮ እሱ። ይሻላል ይሻላል ዛሬም ይሻላል ነው የሚለን ጌታ። የሱን ድምጽ መስማት ይሻላል። መንፈስ ቅዱስ በተለያየ መንገድ ሊያናገረን ድምጹን ወደኛ ሲልክ ምላሻችን ምንድነው? ጌታ ይርዳ።
አሜን።
እግዚአብሔር በነገር ሁሉ ይርዳ።
አሜን።
ማስተዋልንም ይስጠን።
አሜን።
ጌታ ይባርካችሁ። ቆመን እንጸልይ። አጭር ጸሎት እንጸልያለን። አጭር ጸሎት እንጸልያለን። ቆመን አባት ሆይ እናመሰግናለን፣ እናከብራለን።
አሜን።
ከፍ ከፍ እናደርጋለን።
አሜን።
እንወድሃለን።
አሜን።
እንወድሃለን።
አሜን።
ጌታ ሆይ ይርዳ። ቃሉን መታዘዝ ህይወት ስጠን። አቤቱ ጌታ ሆይ ድምጽህን መለየት እንድንችል እርዳን።
አሜን።
ያንተ ድምጽ ከሌላው ጋር ላይም ታጣብን ግልጥ ባለ መልክ ወደ ያንዳንዳችን እንዲመጣ እርዳን።
አሜን።
ስም ብሩክ ይሁን።
አሜን።
ጌታ ሆይ አንተን ከማንም ጋር አናወጣድረህ። በምንም በምንም ከማንም ጋር አናመሳስልህም፣ አናስተያይህም። አንተ ትልቅ አምላክ ነህ፣ ልዩ ነህ፣ ከወዳጅም ይልቅ የምትጠጋጋ አምላክ። ስም ብሩክ ይሁን፣ ቅዱስ ይሁን። እናመሰግናለን ጌታ ሆይ ቃሉን በማስተዋል እንድንረዳው መርምረን ፈትነን መልካሙን እንድንይዝ ሁላችንንም እርዳን። በቃሉ የምንኖር የምንመላለስ እንጂ ቸልተኝነት ከኛ እንዲርቅ እርዳን። ስም ብሩክና ቅዱስ ይሁን በጌታ በኢየሱስ ክርስቶስ ክብር ስም አሜን። በባርኮት ቃሉን አነባለው። አሜን ብለን እንጨርሳለን። እግዚአብሔር ይባርካችሁ ይጠብቃችሁ።
አሜን።
እግዚአብሔር ፍቱን ያብራላችሁ ይራራላችሁ።
አሜን።
እግዚአብሔር ፍቱን ለእናንተ አንሳ ሰላምን ይስጣችሁ።
አሜን።
በአብ ወልድ በመንፈስ ቅዱስ አንድ አምላክ ስም አሜን።
አሜን።
አሜን አሜን። ተባረኩ።